ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እናስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 15 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሚያዝያ 15 ቀን 142 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ወያኔ ኢህአዴግ ብልጽግና በሚል ስሙን ቀይሮ ስልጣን ከትግራይ ዘረኞች ወደ ኦሮሞ አክራሪ ጸረ ህዝቦች ዞሯል። የወያኔ ህግ በመላ አገሪቱ አሁንም እየተሰራበት ነው። ለአዲሶቹ ዘረኞች የሚመች ስለሆነ አይቀየርም። እንዴት ካለፉበት መማር ያስቸግራል በሚል ርዕስ ከፍኖተ ዲሞክራሲ ድርጅት ክፍል የቀረበ ጽሑፍ እናሰማለን። በሀገራችን አገዛዙ የመገናኛ ብዙሃንን ሙሉ በሙሉ ስለሚቆጣጠር የ3000 ዓመት ታሪክን የ50 ዓመት ያደርጋል። ተረት ተረታቸውን ደግሞ ታሪክ አድርገው ሲያስተጋቡ ቅንጣትም ሀፍረት አይሰማቸውም። በሀገራችን ታሪክ ላይ ሲያቀረሹ ያየነው ነውና በድርጅታችን በኢሃፓ ላይ ቢረባረቡ የሚጠበቅ ነውና አይገርመንም። የወያኔ ጉዲፈቻዎች፣ የአረብ ገኛዎችና ሁሉ ኬኛ ኬኛ በሚል ርዕስ በሃማ ቱማ የቀረበውን ጽሑፍ ሁለተኛ ክፍል አሰምተን የመጀመሪያው ክፍል ፕሮግራማችን ይተናቀቃል። በቅድሚያ ዜና። ባለፉት 24 ሰዓታት ለ965 ሰዎች በተደረገ ምርመራ በኮሮና ቫይረስ የታመመ አንድም ሰው አለመገኘቱን የጤና ሚኒስቴር ገልጿል። የምርመራው መጠን ቀደም ካሉ ቀን የተደረጉ ምርመራዎች በቁጥር የቀነሰ ሲሆን በሌሎች አካባቢዎች የተሰራጩ መመርመሪያዎችም በጥቅም ላይ ያልዋሉ መሆናቸው እየተነገረ ነው። እስካሁን ተደረገ የተባለው ጠቅላላ ምርመራ 10736 ሲሆን ይህም ለአንድ ሚሊዮን ህዝብ አንድ ሰው ብቻ ላይ ምርመራ መደረጉን የሚያሳይ ከመሆኑም በላይ ከብዙ አገሮች በጣም አነስተኛ መሆኑን ያረጋግጣል ተብሏል። የኮሮና ቫይረስ ምርመራ ሳያደርጉ ከጅቡቲ በአፋር በኩል ወደ አገር ለመግባት የሞከሩ 26 ሰዎች መያዛቸውን የኢሚግሬሽን ባለስልጣኖች አስታውቀዋል። በኮሮና ቫይረስ ምክንያት እንቅስቃሴ በመቋረጡ አዲስ አበባ የሚገኙ አብዛኛዎቹ ሆቴሎች ሙሉ በሙሉ ወይም በከፊል ለመዝጋት መወሰናቸው ተነግሯል። የኮሮና ቫይረስን በመፍራት ሌሎች በሽታ ያለባቸውና ህክምና ሲከታተሉ የነበሩ በርካታ ታማሚዎች ወደ ሆስፒታል እንደማይሄዱ የጤና ሚኒስቴር ገለጸ ሲሆን በተለይም ተላላፊ ያልሆኑ በሽታዎች ያሉባቸው ግለሰቦች የኮሮና ቫይረስ ለመቋቋም አቅማቸው ዝቅተኛ በመሆኑ ወደ ጤና ተቋማት በመሄድ ክትትል ማድረግ እንዳለባቸው አስታውቋል። በዱባይ ከሚገኙ ኢትዮጵያውያን መካከል 4000 የሚሆኑ የቫይረሱ ስርጭት ባስከተለው የኢኮኖሚ ችግር ምክንያት እርዳታ ፈላጊ ሆነው የተመዘገቡ መሆናቸውን በዱባይና በሰሜናዊ ኤሚሬቶች የሚንቀሳቀሰው ኢትዮጵያውያን ማህበር ለዜና ተቋሞች ገልጿል። በቫይረሱ ምክንያት እየተደረገ ያለው ገደብም ቢቀጥል ከሆነ እስከ 20ሺ የሚደርስ ኢትዮጵያውያን ችግር ላይ ሊወድቁ እንደሚችሉ ማህበሩ ስጋት አለው። ውጭ ባሉ ዜጎች ወደ አፍሪካ ሀገሮች የሚላኩ ገንዘቦች በመቀነሳቸው በርካታ ሀገሮች ችግር ላይ የወደቁ መሆናቸውን አንዳንድ ጥናቶች ያመለክታሉ። በአመት ግማሽ ቢሊዮን ዶላር ውጭ ካሉ ዜጎቿ ታገኘ የነበረችው ሶማሊያ በአሁኑ ወቅት ገቢዋ የደረቀ መሆኑን የሶማሊያ ባለስልጣኖች ተናግረዋል። በኮሮና ቫይረስ ምክንያት ከሰሃራ በታች ያሉ ሀገሮች በአመት ከ37 ቢሊዮን ዶላር በላይ ከውጭ ካሉ ዜጎቻቸው ይላክ የነበረውን ገንዘብ እንደሚያጡ ጉዳዩን የተከታተሉ ክፍሎች ይፋ አድርገዋል። አስቸኳይ ጊዜ አዋጁን እንደ ሽፋን በመጠቀም በዜጎች ላይ የተለያዩ የሰብአዊ መብት ጥሰቶች በጸጥታ ኃይሎች እየተፈጸሙ መሆናቸው ተነገረ። የአስቸኳይ ጊዜ አዋጁ ከታወጀ ጀምሮ በጸጥታ ኃይሎች የመዋከብ፣ የመደብደብና አላግባብ መታሰር የተፈጸመባቸው በርካታ ሰዎች የደረሰባቸውን ጉዳት በማህበራዊ ሚዲያና በሌላም መንገድ ሲገልጹ ቆይተዋል። የአስቸኳይ ጊዜ አዋጁን ለመከታተል የተቋቋመው ቦርድ ከአርብ ሚያዝያ 16 ጀምሮ በለይቶ ማቆያ ውስጥ ያሉ ሰዎችን አያያዝ እንደሚገመግም ሲያስታውቅ የሰብአዊ መብት ጥሰቶችንም ለመቆጣጠር ክትትል አድርጋለሁ ብሏል። በቅርቡ ይፋ የተደረገው አስቸኳይ አዋጅ ከአራት በላይ ቁጥር ያላቸው ሰዎች እንዳይሰበሰቡ፣ ህዝብ ወደ ተሰበሰበ ቦታ ሲሄዱ ዜጎች ጭንብል እንዲለብሱ፣ ማህበራዊ ርቀት እንዲጠብቁ የመሳሰሉትን እንዲያደርጉ ቢያዝም ዜጎች ተግባራዊ እያደረጉት እንዳልሆነ ይታወቃል። ከጥቂት ቀናት በፊት በአዲስ አበባ ቂርቆስ ክፍለ ከተማ አዋጁን በመተላለፍ ባንድ ግቢ ውስጥ ተሰብስበው ጫት ሲቀሙ የነበሩ 31 ግለሰቦች በቁጥጥር ስር የዋሉ መሆኑን ፖሊስ አስታውቋል። የተባበሩት መንግስታት ድርጅት የምግብ ፕሮግራም ሰሞኑን ባወጣው የምግብ ዋስትና ዘገባ በኢትዮጵያ 30% የሚጠጉ ዜጎች ዕለታዊ ገቢያቸው ከ1 ዶላር ከ90 በታች እንደሆነና በጣም ዝቅተኛ በሆነ የድህነት ወለል ላይ የሚገኙ መሆናቸውን ጠቅሶ ከገጠር ነዋሪዎች መካከል 70% የሚሆኑት ደግሞ በአስከፊ ድህነት ላይ የሚገኙ መሆናቸውን አስታውቋል። እነዚህ ዜጎች በከፍተኛ ድህነት ውስጥ ሊወድቁ የቻሉት በተከሰተው ተደጋጋሚ ድርቅ ምክንያት የማምረት አቅማቸው በመዳከሙ ነው በማለት ዘገባው ይተነትናል። በኢትዮጵያ 8 ሚሊዮን የሚሆን ህዝብ ካለፈው ዓመት ሐምሌ ወር ጀምሮ በከፍተኛ ችግርና ቀውስ ውስጥ እየኖረ መሆኑን ዘገባው ገልጿል። በሌላ ዜና በኢትዮጵያ በገጠር የሚታየው አሰቃቂ ድህነት በተለይ በወጣቱ ትውልድ ላይ የጎላ መሆኑን በቅርቡ ይፋ የተደረገ አንድ ጥናት አስታውቋል። ጥናቱ የእድሜ ክልላቸው ከ18 እስከ 25 የሆኑ በገጠር የሚኖሩ በርካታ ወጣቶች መሬት የሌላቸው መሆኑን አረጋግጧል። በደቡብ በቤንችና በሸኮ ብሔረሰቦች መካከል ቀደም ብሎ የነበረውና በመሃል ጋብ ብሎ የነበረው ግጭት እንደገና ያገረሸ ሲሆን በዜጎች ላይ ጉዳት ያስከተለ መሆኑ ተነግሯል። ሚያዚያ 13 ለሊት በቤንች ዞን ደብረ ወርቅ ወረዳ ሰፈራ መንደር በነዋሪዎች ላይ በተፈጸመ ጥቃት የሶስት ሰዎች ህይወት ሲያልፍ በርካቶች መቁሰላቸው ተነግሯል። ከሟቾቹ መካከል አንዲት የዘጠኝ ወር ነፍሰ ጡር እንደምትገኝና ከቆሰሉት መካከል ደግሞ አራቱ ሴቶች መሆናቸውን የዓይን እማኞች ተናግረዋል። ጥቃቱ የተፈጸመባቸው ዜጎች በ1977 ዓ.ም ድርቅ ከሌሎች አካባቢዎች መጥተው በመስፈር በሰላማዊ መንገድ ኑሯቸውን ሲገፉ የነበሩ ናቸው። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በሚከተሉት አድራሻዎች መጠቀም ይቻላል። በደብዳቤ ፍኖተ ዲሞክራሲ የመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 ዩኤስኤ ሲሆን በኢሜይል efdpu@aol.com እንዴት ካለፉበት መማር ያስቸግራል። በሀገራችን ህዝብ የመረጠው መንግስት ኖሮ ስለማያውቅ ስልጣን ላይ የወጣ ሁሉ በእግዚአብሔር የተመረጠ እንደሆነ አድርገን ስለምንቆጥር ለተቃውሞ እንኳ መሰለፍን እንደ ወንጀል ቆጥረን ለብዙ ዘመናት ባልሾምናቸው ባልመረጥናቸው ሰዎች የጭካኔ በትር ስንደበደብ ኖርን። የብዙዎቹ አገዛዞች ስህተት እነሱ ከህዝብ ተለይተው አቅምና ችሎታ ያላቸው የሚመስላቸው መሆኑ ነው። በተለይ እንደ ኢትዮጵያ ባሉ አገራት እየተለመደ በመምጣቱ ራሱን አንቱ የሚል መሪ ማየት አዲስ አይደለም። እነሱ የሚያስቡት ብቻ ተፈጻሚነት እንዲኖረው ማድረግ የዜጎች ግዴታ ስለሚመስላቸው መደንፋቱን ተለማምደውታል። የማይቀበላቸውን ማፈን ማሰር መሰወር የሚያጎበድደውን መሸለም መቆሻበል የተለመደ የአሰራር ስልታቸው ነው። ደርግ አዳክሞት የሄደውን የኢትዮጵያ ህዝብ በግላጭ አግኝቶ ለ27 ዓመታት የደነሰበት ዘረኛው ወያኔ የዘር ቫይረሱን አስፋፍቶ የህዝብ ጥላቻን ሲያመርትና የህዝብን ሀብት ሲሰርቅ ቆይቶ ያገር ባህሉ መድኃኒት ባይገለውም አመን ምኖ መቀሌ ሰዶታል። ይሁን እንጂ ሙሉ በሙሉ ከቫይረሱ ሳይድን ነው ኮሮና የመደዳ ጭፍጨፋውን የጀመረው። ወያኔ ለጊዜው 2 ጊዜ ሞት አጋጥሞታል። ከሰውም ከኮሮና መደበቅ እምነት የለሽ ወያኔ በመለስ ዜናዊ አዝማችነት ገዳማትን ሳይቀር እንዲፈርስ ሲያደርግ የ666ን ሰይጣናዊ ተልእኮ በመቀበል ነበር። ዛሬም ያ ተልእኮ በደቀ መዛሙርቱ ቀጥሏል። ይህ ሁሉ መከራ የተፈራረቀበት የኢትዮጵያ ህዝብ በእምነቱ ጸንቶ ሃይማኖቱን ጠብቆ በተጋድሎ የዘለቀ ለመሆኑ ምስክር አያሻው። መለስ ዜናዊ የጭራቅ ቁራጭ ነው። አብይ አህመድ የሱ ተከታይ እንጂ ሌላ ሊሆን አይችልም ተብሎ ሲነገራቸው አልሰሙ። በበደኖና አርባ ጉጉ ባህረርና ባርሲ ጭፍጨፋና መፈናቀሎችን እያዩ እንኳ ጭፍን ደጋፊነታቸው እንዳለ ነው። እንዴት ካለፈው መማሪያ ዳግታል? ህገ መንግስቱ መሻር አለበት ብሎ ይሐባ ሲናገር የማይመስል የሆነባቸው ግብረበላዎች ህግ አለ ብለው ካሉ አንዱን ከኖረበት የሚያባረር ሌላውን ወዳል ኖረበት አምጥቶ ባለ ንብረት የሚያደርግ ህግ ኖሮ ነው የሚፈጸመው? ኮሎኔሉ ከመለስ የሚሻልበት እምኑ ላይ ነው? ኦሮሞ በመሆኑ ያስገደለውን ሰው እንደመለስ እኔ ነኝ ያስገደልኩት ብሎ ለመናገር ድፍረት የሌለው በመሆኑ እስረኛን በፊት በር ለቆ በጓሮ በር ሌሎችን በማሰሩ እንደመለስ መንገዱን ጨፍቅ ያርግላችሁ ብሎ በማውራት ሳይሆን ቄሮችን አቆቦ መሄጃ በመዝጋቱ ወይስ ከመለስ በበለጠ ፕሮፓጋንዳ ባቡ እየደለለ አማራውን ማጥቃቱ ኢትዮጵያን ለማጥፋት ቆርጦ መነሳቱ የቱ ነው የተሻለ የሚያደርገው? የኮሎኔሉ የተደበቀ የዘር መልእክተኛነት ዲስኩሩና መቅለፍለሱ የውጭ ድጋፍ ማግኘቱ እውነቱን ለማወቅ እንዳይችል የህዝብን አይን አልጋረደም። ይልቁንስ የተጋረደባቸው ጥቂት ለማደኛ አሽቃባጮች ናቸው። እነሱ ደግሞ የለመዱ ናቸውና ለመጣው ሁሉ እግር ላይ መደፋታቸው አስገራሚ ሊሆን አይችልም። ግን ከዚህ ሁሉ ልምድና ተመክሮ በኋላ እንዴት ሰው በጉልበቱ ሲድህና ባለጊዜና ባለስልጣን እግር ላይ ሲደፋ ይኖራል? የሚገርም ነው። ንጻነትን ለመጎናጸፍ መንገዱ ገዳይን ለመመት ሳይሆን የሚገልበትን መሳሪያ መቀማት ነው። የማዓት መምጫውን መንገድ ለመዝጋት እንዲቻል ጀግኖች በግንባር ሲፋለሙ አይደርስበት መስሎት ያን ያሾፈውን ሳይያውቅ ነው ብሎ ማለፍ ይቻላል። ዛሬ ላይ ቆሞ በህዝብ ስቃይ ላይ የሚቀልደውን መመልከት ግን ያማል። የኢሃፓን ጩኸት ያን ጊዜው ጆሮ ሰምቶ ቢሆን ኖሮ የዛሬው መደንቆር ባልተከሰተ ነበር። የየዘመናቱ ገዢዎች ለውርደት ባልተደረጉ ነበር። አሁንም ከታሪክ መማራቀቶ ለተደጋጋሚ ውርደት ራሳቸውን ሲያዘጋጁ ይስተዋላል። እንዴት ካለፈው መማራቀታል? ህሊና ላለው ሰው ከሽግግር ጉባኤና መንግስት ምስረታ ውጭ ከተገባበት ቀውስ መውጣት አይቻልም። የመላውን ህዝብ ፈቃድና ይሁንታ ማግኘት እንጂ ደጋፊን በነቃፊ ላይ አዝምቶ የሚገኝ ትርፍ አይኖርም። አስቀድሞ በየክልሉ በዘርና በጎሳ የተለከፈ ማህበረሰብ መኖሩ የኮሮናን ዓለም አቀፋዊነት አልሻረውም። ሞቱ በጋራ ሆኗል። መለስ ኖሮ ቢሆን መልሶ ይሞታታል እንጂ የጎሳ ፌዴራሊዝሙ አድነውም ነበር። ጎጠኞችና ዘረኞች ህዝብን ማፈናቀልና ማንገላታት ሊያቆሙ ይገባል። አሻፈረን ካሉ ግን እርምጃው መልኩን የቀየረ ይሆናል። እንደ ኮሮና በየጥጋቱ የሚያስወሽቅ እንጂ በዚህ አይነት ሁኔታ መቀጠል የሚቻል አይሆንም። ድል ለኢትዮጵያ ህዝብ። የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ኬኛ ኬኛ በሃማ ቱማ ፈል ሁለት ሐቅን ለናሰፈን ስንጥር ሐቅን እየካድን አይደለም። ጠባቦች በአጼ ምኒልክና በታሪክም ላይ ጸያፍ ዘመቻ ስላደረጉ ሐቁን መካድ ከቶም አይገባም። በአገራችን የብሔረሰብ ጭቆና ነበር። በሃይማኖትም በኩል እኩልነት አልነበረም። በአገራችን ባርነትም ነበር። ሙሶሎኒ የባርነትን ሽያጭ ላጠፋ ወረርኩ ያለው ውሸት ቢሆንም አጼ ምኒልክ ራሳቸውም ለአባ ጅፋር ሰው መሸጥ እንዲያቆም ማስጠንቀቂያ መላካቸውን ታሪክ ዘግቧል። ቤተ ጸሊምም አፈ ታሪክ አልነበረም። አጼ ምኒልክ በሰላም እጅ የሰጣቸውንና የበላይነታቸውን የተቀበለውን አልወጉም። ያልገበረውን ግን በኃይል ማስገበራቸው ሐቅ ነው። ነጋቢሳ በዚህ ዙሪያ አኖሊያዊ ጥላቻና ሐሰትን አጠነጠኑ እንጂ አጼ ዮሐንስም ብዙ ትግሬና ማራ በተለይ በሃይማኖት ክታብ ጉዳይ ገለዋል። አጼ ቴዎድሮስም ስልጣናቸውን ሊያሰፍኑ የጣሩት በዚያው በሰሜኑና ምዕራቡ ክፍል በውጊያ በግድያ ነው። ይህን መደበቅ ፋይዳ የለውም። አገር ማቅናት የሚባለው ወይም አንድ ንጉስና ማዕከላዊ ስልጣን ስር አንድ ማድረግ በሁሉም አገር ኃይልን መሰረት ያደረገ ሂደት ነበር። ቢስማርክ አል ጋሪባልዲ፣ ትልቁ ፒተር አል ካተሪን፣ ጀንጂስ ካን አል ቄሳር ወዘተ በጊዜያቸው የነበረ ነውና መንገዳቸው ኃይልን መሰረት ቢያደርግ አያስደንቅም። የሚያስገርመውና የሚያስወግዘው ግን በ21ኛው ክፍለ ዘመን በደኑ አርባ ጉጉን፣ ቡራዩ አሶሳን፣ አጣዬን፣ ደምቢዶሎ፣ ሻሸመኔና አዋሳን የፍጅት ማዕከል ማድረግ ነው። በዚህ በእኛ ዘመን የመንጫ ፖለቲካ አካሂዶ ሕፃናትን፣ አዛውንትን፣ ቄሶችን ሼኮችን መጨፍጨፍና የእምነት ቦታዎችን ማቃጠል ነው። የህዝብን የእርስ በርስ ፍጅት መጠንሰስና በስራ ለማዋል መወራጨት ነው መወገዝ ያለበት። ሁሉም የጊዜውን እና የዘመኑን አሻራ ይዞ የሚነሳ ነውና በዲሞክራሲ ዘመን እንበልና ፋሽዝምን፣ ዘረኝነትን፣ ፍጅትን፣ ዘር ማጽዳትን ለማስፈን መጣሩ ነው ውጉዝ ሐራም ሊባል የሚገባው። የነገይቷ ዲሞክራሲያዊት ኢትዮጵያ ልትመሰረት የምትችለው በሐሰት ላይ በተራገበ ጥላቻና የጭቆናና የብልግና ፍራስ ላይ ሊሆን አይችልም። ለቄሮና ዘረኞች ስር ሆነ በትምክህተኞችና አምባገነኖች ስር ስርየት ለኢትዮጵያ አይመጣም። የአገር ጆሮ ሁሉ በጋራ ተደፍኖ መናገር ፋይዳ ቢስ ቃልን ማርከስ ከቶ በግፍ የገደለ በገፍ የመተረ በንጹሃንም ደም ራሱን ያጠበ ዛሬም ይከረፋል ነገም ይጠየቃል። ፍትህ ካላገኘ የሰው ደም ይጮሃል። ሟቹ ዶክተር ዘውዴ ገብረስላሴ መለያ ወረቀታቸውን ወይም የጉብኝት ካርድ የሚባለውን ሲሰጡኝ ዶክተር ደጃዝማችና በኦክስፎርድ መመረቃቸውን አስፈረውበት በማየቴ በፊታቸው ሳቃም ልጦይ ነበር። የሱ ቅጣት ነው መሰል ዶክተር ኮሎኔል ኢንጂነር ፖለቲከኛ ፕሮፌሰር ዘረኛ መምህር መሳቂያ ፈልተውብናል። በወያኔ የቀበሌ ምርጫ ጊዜ ተወዳዳሪዎች ታፔላቸውን ዘርዝረው እናለጠፈው መሳቂያ ሆነውም ነበር። አጥቆ ሲነገር ምንም ትምህርት የማያስፈልገው ተብለው የተወሰዱት ጋዜጠኝነትና ፖለቲካኛነት መሆን ናቸው ብንል ስህተት አይሆንም። ያለኝ ዝንባሌ ዶክተር፣ ኢንጂነር፣ ፕሮፌሰር የሚለውን ታፔላ ሁሉ በአሁኑ ጊዜ ተጠቃሚዎቹ አፍረው ቢተውት ይሻላል ባይ ነኝ። የኔን አይነቶቹ ሹመትና ዲግሪ ቢደረደር ወይ ፍንክች ለሆነው አያስፈራራንምና ጥቅም የለውም። ኢህአፓ በሚባል ዩኒቨርሲቲ ገብቼ የተመክሮ ባለጸጋ ነኝና ምንም እንኳ ለዲግሪ ሳልደርስ ከዩኒቨርሲቲ አገዛዙ ቢያባረረኝም የተመክሮ ዲግሪ ደርድሬያለሁ። ሹሙ የደረደራቸው ዘረኛ ጀነራሎች ማንን ያስፈራሉ? የተማረ ማለት ምንድነውና ነው ባስተማራቸው ህዝብ ላይ የሚጀነኑትና እናውቅልሃለን የሚሉት? ከዚህ በፊት በዶክተሮቹ ላይ ቀናህ ሊሉኝ ለከጀሉት የእናንተ ትችት ይቅርብኝ ልደንቁር ይቅር ባልማረው ተማረ የተባለው ሰው መሆን ካቃተው ብዬ በግጥም መልሼላቸው ነበር። በሹሙና በአሜሪካኖቹ የማደናገር ዘመቻ ተባባሪ ሆነው ግንባር ቀደም ሆነው ኢትዮጵያን ለጥፋት የዳረጓት በአብዛኛው ራሳቸውን ዶክተር ፕሮፌሰር የተባሉት መሆናቸውን መታዘባችን አልቀረም። በሩዋንዳው ፍጅት ሁቱ በቱትሲው ላይ ፍጅት እንዲያካሄድ የቀሰቀሱት ምሁሮች ናቸው። የአልጄሪያ አክራሪ ሙስሊሞች፣ የሶማሌ ጎጠኞችና ፍጅት ጋባዦች ወዘተ ምሁሮች ናቸው። በደቡብ ሱዳን ህዝብን የሚያጨርሱትና በሙስና አገሪቷን ያራቆቱት ሁሉም ሪያክ ማሻርም ሆነ ሳልቫኬር ዶክተር በሉንባዮች ናቸው። ባለሜንጫው የካታሩ ቅጥረኛ እንኳ ተምሮ የጨረሰው ትምህርትና ያገኘው ታፔላ ባይኖርም የሹሞቹ አጃቢ ዘረኞች በብዛት ታፔላቸውን መለጣጠፍ ልምዳቸው ሆኗል። በተለይም ወያኔ ዲግሪ የገዛ ዶክተር በመባል መሳቂያ መሳለቂያ ሆነው ስናይ ቆይተን ዛሬም ኢንጂነር ዶክተር በሉን ባዮቹ መሐይም ዘረኞች በምኒልክ ጊዜ ለነቆረ ዛሬም ቢነግሩት አይሰማም እየተባለባቸው ነው። ያልነበረ አንጎል በሌለበት ቀረን በል ባለው አገዛዝና በይዘቱና አቅጣጫው ላይ ምንም ብሽታ አያስፈልግም። ኢትዮጵያን ማፈራረስና ህዝቧንም በጎሳ በሃይማኖት ማጨራረስ ነው ግባቸው። ኢትዮጵያን ለማጥፋት ለማደብዘዝ ባዕዳን ያላቸውን እቅድ ሊያሟሉ የመጡ ናቸው። በደከምንበት ተባብረውና ተደራጅተው የመጡብን ናቸውና አደገኝነታቸውን አቅሎ መውሰድ ከባድ ስህተት ይሆናል። የቀድሞ ስንኞችን በአዲስ ለመድገም በበኩላችን አቋማችን ያው ነው። ደምቢዶሎ እናቴ አባቴ ከሸዋ አጎቴ ከወሎ አያቴ ከአድዋ ነፍሴ ኢትዮጵያ ሆነች ቅርጫ መሆን ትታ ተጣልታ ከሹሞች ከቄሮ ከመንጋ ኢትዮጵያውያን ነን እኛ ትላንትም ዛሬም ነገም ሰንደቃችን ምንም ልጣፊ የሌለበት አረንጓዴ ቢጫ ቀይ ነዘር አይደረስም እና አዲስ አጋም እነ መንግስቱና ገርማሜን ዋይ እነ ገረሱ በላይ ዘለቀ አሞራው ጉብነስ ፊታውራሪ ወርቁ እነ ጥላሁንና ዋለልኝ እነ ጣይቱና ጽጌ ወንጂትና ድልላይ ሁሉ የተቀበሉት የተሰውለት ዛሬ ክቡር ሰንደቅ ዓላማችን ላይ የተጀመረው እኩይ የቂመኞች ዘመቻ ከወያኔ የተወረሰ ነው። እነመለስ ዜናዊ የጫማችን ማዘቢያ እናደርጋለን ሰንደቅ ዓላማ ተራ ጨርቅ ነው ብለው በዚያውም የሰይጣን ምልክታቸውን ለጥፈውበታል። የዘንድሮቹ ደግሞ ያንተ ድርጅትን ባንዲራ ሊተኩ ማህይሞችን አስተማርተው እስከ ግድያ ደርሰዋል። አገዛዛቸው ጸረ ኢትዮጵያ ነው። በዝምታ ካየነው ሁሉም ከኛ ከኛ ስግብግቦች አገር ሊነጥቁን ነው እቅዳቸው። ሹሙ ኢትዮጵያን ይወዳል ወይ ኢትዮጵያዊነት ሱሳቸው ነው የሚሉትንም ሆኑ በምርጫ ሊያጅቧቸው የተነሱትም ኢትዮጵያን ለከፋ አደጋ አጋላጮች ናቸው። ታሪክና መጪው ትውልድ የሚጠይቃቸው ከሃዲዎች ባንዳዎችና ማፈሪያ አንጃዎች ናቸው። ይህን መቀበልና ማመን አስፈልጊ ነው። ጠላትን ወዳጅ ብሎ አቅፎ ከመደናገር ጠላትን አውቆ አገርን ከውድቀት ለማዳን መደራጀትና መታገል ነው መፍትሄው። መንቀጥና ፍርሃትን በድፍረት ማቸነፍ ይጠበቅብናል። አፍተኩሶ ገዳይ የዘንድሮ ፋኖ ያልነው ባይኖር ይመረጣል። አገራቲዎቹ ተደራጅተው እየታጠቁ እየተቆሱም ናቸውና እሱ ያመጣውን እሱ እስኪመልሰው ማለቱ ቆሞ የመጣውን በተሰጠን አቅምና ብልሃት ለመመከትና አርበኞች ደም አፍስሰው ያስረከቡንን አንድ አገር ለመጠበቅ ሳንታክት ዛሬውኑ መነሳት ይኖርብናል። አቋማችንን ስለሚያውቁት አንድም በታሪካችን ኢትዮጵያን አሳልፈን ለግል ጥቅም ለፍርፋሪና ለበርጮማ እንዳልሸጥ ስለሚያውቁ ባላቸው አቅምና በመገናኛቸው ሬዲዮና ወዘተ ዘምተውብናል። ካዲዎችን አስተማርተውብናል። ሊቀመንበሮች ስም ነጣቂዎችንም ደግፈው ለቀውብናል። የሚጠሉን ኢትዮጵያን ስለምንወድ ነው። የማይወዱን አገራችንን ስለሚጠሉ ነው። ነውናም ይህንን ሁኔታ አይናችንን ጨፍነን አናይም አንልምና ለሁለገብ ትግል እንነሳ። ባንዳን ማሽሞንሞን ያብቃ። ከሃዲ ተለይ ነጋሪት ይጎተም። ለአገራችን እንድማላት እንለቅላት ወይም ተልካሾቹ እንደሚሉት አሁን እንፈጅላት። አስፈጁ ተፈጁ አይደል ያሉን ፋሽስቶችን ስለታገል ላሉትና ለመጪዎቹ የሚኖረን መልእክ ይህ ነው። ጎበዝ ተማሪ ነበርኩ ከብቶችን ምኒልክ ወረሰብኝ ሁሉን አዋቂ ነበርኩ ፉከራና መልእክት ምንም ጠቀሜታ የለውም። ይህን አደረኩ ፈጸምኩ ለማለትማ ከሆነ የሞት አይፈሬ ጀግና የአባዎች ታሪክ ገና በቅጡም አልተጻፈም። የግል ኩራት መመንጨት ያለበት ለአገራችን ከሰጠነው ጥቅምና ግልጋሎት መስዋዕትነትና በጽናት ከተቀበልንላት መከራ ብቻ ነው መሆን ያለበት። የተወለድንባት ያደግንባት ምድር ክብር እሷ ለኛ ሕይወታችን ሳይቀር ከቶም አትደፈር ሞተን ሳንቀበር። የእናት እናት አኩሪ ክልው ለዘላለም ሌላ አገር የለንም ከኢትዮጵያ በቀር። ለኢትዮጵያ እንታገል ውድቀት ለዘረኞች መንጋ። የወየኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ገኛ ገኛ ተሃማ ቱማ ክፍል 2 ዋይ ዋይ ታው ሲበዛ ስቃይ ሲትረፈረፍ የሰው ልጅ ግዴታ የሰው ልጅ ሰውነት ከንስሳ መለየት ማመጽ እንቢ ማለት የህይወታችን ቅኝት በዚህ ይገለጣል ቢባል ስህተት አይሆንም። የአጼው ሰዎች ይሉት እንደነበረው እንቁላልና ቲማቲም በልተን ጠግበን ተቀናጥተን ያልበላንን በማከክ ወደ አመጽ ትግል አልገባንም። ብዙዎቻችን ከደላው ቤተሰብ የመጣን ያልነበርን ሲሆን ትምህርት በሰላም ጨርሶ ወደ ሥራ መሰማራቱ የተሻለንና የሚጠቅም ነበር። ብዙዎቹም ያደረጉት እሱን ነው። አይናችንን ህሊናችንን ከፍተን ወደ ትግል የገባንበት ምክንያት አንድም አገራችንን ሲመለከት ሌላም ደግሞ የዓለም አቀፉንም ሁኔታ መሰረት ያደረገ ነበር። ሁሉም ለተመረቱ የራሱ ምክንያት ቢኖረውም በአጠቃላይ ግን ስርዓቱ ጨቋይ ነው መተካት መለወጥ አለበት በሚለው ላይ ቀስ በቀስ እምነት መደረሱ ነው እንጂ ቀደም ሲልማ የዩኒቨርሲቲ ተማሪዎች አባባ ጃንሆይ ይባሉ ለነበሩት ንጉስ አቤቱታ ማቅረብና መለማመን ነበር ተመረታቸው። የሰው ህሊናው ከደነዘና ገፈን የመቻል ጫንቃ ከሰጠው በግለኝነት ድምጹን አጥፍቶ አይጥ ሆኖ መኖር ወይም ኑሮ የሚለውን ሊገፋ ይችላል። የሰው ሰውነቱ ከንስሳነቱ የሚሰርጽ አይደለም። ለዚህ ነው ትግል ሲጀመርም ብዙሃኑ ተሳታፊ ያልነበሩት። አስከፊ ሁኔታ ለመኖሩ ደግሞ የነበርነውና የኖርነውን አይኔን ግንባር ያርገው ብለው ክደው የሚጮሁት አቋም ሊያስቀይሩን የሚችሉ አይደሉም። የሀገራችንን ተጨባጭ ሁኔታ ዝርዝር ያየነውና የምናውቀው ሲሆን በወቅቱ ደግሞ በዓለም አቀፍ ደረጃ የጸረ ኢምፔሪያሊስት የህዝብ ትግል የተፋፋመበት ነበር። በርካታ የአፍሪካ ሀገሮች ነጻ የወጡበት ወይም የነጻነት ትግል የተፋፋመበት፣ የቪየትናም የኢንዶቻይና ህዝብ ትግል የተፋፋመበት፣ የነቼ ጉቬራ ትግል የሚስተጋባበት፣ ሶስተኛው ዓለም የተባለው በሽምቅ ውጊያና አመጽ ይናጥ የነበረበት፣ የኤርትራው ጀብሃ ትግል የጀመረበት፣ የአርሶ አደር አመጽ ብልጭ ብልጭ ማለት የጀመረበት ወዘተ ጊዜ ነበር። ህዝባዊ ነጻ አውጪ ትግል ያየለበትና በአብዛኛው ይዘቱም ጸረ ቅኝ አገዛዝ ጸረ ኢምፔሪያሊስት የሆነበት ነበር። በዚህም የአሜሪካ ሰልፍ በጸረ ህዝብነት ስለነበር ካፒታሊስት ስርዓታቸውም ተጠልቶ ነበር ማለት ይቻላል። ነጻነት ፈላጊ ወደ ግራ ማዝመሙ ሶሻሊዝምን መምረጡ አይቀሬ የሆነውም ለዚህ ነው። ብሔራዊ ከበርቴ ሊባል የሚችለውም በአቀባባይነት ስለተሰማራ የከበርቴ ለውጥ ሊያደርግና ፊውዳሊዝምን ሊያስወግድ አልቻለም። ነገሮችና ሁኔታዎችን በዘመናቸውና መያያዝ ካሉበት ተጨባጭ ሁኔታ ጋር አዛምዶ ማየትና መገምገሙ ሁሌም ያዋጣል። አለበለዚያ በ21ኛው ክፍለ ዘመን ህፃናትን በሜንጫ የሚገሉ ለምን የዛሬ 100 ዓመት በፊት ምኒልክ በድምጸ ውሳኔ ሁሉን አልወሰኑም ብለው ወደ መውቀስ ማምራታቸው አይቀርም። ይህን ማንሳት ያስፈልገኝ በያኔ አቋማችን ላይ ሊተቹ ሊጨፍሩ የወሰኑ በመብዛታቸው ነው። ያ ትውልድ የግራ ርዕዮት ባይኖረው ብለው መቆጨት ብቻ ሳይሆን አንዳንዶቹ የውጮች ርዕዮት አመጣብን ብለው በወቀሱበት አፋቸው እኛ ለካፒታሊዝም ቆመናል ማለቱ ቅራኔው እስካሁን አልገባቸውም። ዋናው ጥያቄ ግን ያ ተውልድ ምን ምን አበይት ጥያቄዎችን የህዝብ ብሶቶችን በተጨባጭ አነሳ አሰማ የሚለው ነው። ከዚህ በፊት ግን ማንሳት የምፈልገው ተራማጅ ተማሪዎች ለትግል ሲነሱ ብዙዎቹ የዩኒቨርሲቲ ተማሪዎች የትግሉ ደጋፊ እንዳልነበሩ ነው። ጥቂቶች የጀመሩት ታሪካዊ ትግል ቀስ በቀስ ብዙዎችን ሊስፋፋና ለአብዮትም ህዝብ ጋር ሊደርስ ችሏል። ቀጣዩ ሰልፋቸው ወደዚህ ወደዚያ ቢሆንም በተራማጁ ትግል ጀማሪነት እነ ኃይሉ ገብረ ዮሐንስ ገሞራውን፣ እነ ብርሃነ መስቀል ረዳን፣ እነ ዘሩ ክርሽንን፣ እነ ጳውሎስ ሚልኪያስን፣ እነ ገብሩ ገብረ ወልድን መጥቀስ ይኖርብናል። በቦታው ያልነበሩ ግን ትግል ጀማሪ ነበር የሚሉትን ከዚህ ላይ ማንሳትም አልፈልግም። በደርግ ጊዜ እሳት የጎረሱ ሶሻሊስት ነን ያሉት ብዙዎቹ በዚያን ጊዜ ትግል ምንም የፖለቲካ ህይወትና እንቅስቃሴ እንዳልነበራቸውና ብዙዎቹም ንጉሱ ምን አጠፉ ባዮች እንደነበሩ ግን እናስታውሳለን። ሰው በሂደት ሊነቃ ሊሻሻል ወይም ሊበላሽም እንደሚችል እንዳለ ሆኖ ግን በአገራችን ተጨባጭ ሁኔታ ያዳቆነ ሰይጣን ሳያቀስ አይለቅም የተባለው ቀጣይ ክስተት ሆኖ ዋሾች፣ አድሃሪዎች፣ ባንዳ ካህዲዎች ለመለወጥ ያላቸው ችሎታ ኢመንስ እየሆነ አስቸግሮናል። በኢሃፓ ይቅርታ የተደረገላቸው አንጃዎች እንደገና ውለው አድረው ያው በለመዱበት ሲሰማሩ አየን እንጂ አልተለወጡም። መሬት ላራሹ የተባለው 85% አርሶ አደር ገባርና ጢሰኛ ስለነበርና ይህ ሁኔታ ካልተቀየረ አገራችን አታድግም አትበለጽግም ብሎ ስለታመነበትም ነው። የገባርነት ሁኔታ ትግራይን የሚመለከት አልነበረም ብሎ ማንሳቱ ተገቢ ሲሆን፣ ግን ደቡቡን ምዕራቡን በሚገባ ይመለከት ነበር። 3/4 የጅማ መሬት ራስ መስፍን ስለሺ ንብረት ነበር የሚባለው የተጋነነ ነበር የሚሉ ቢኖሩም፣ ግን ባላባቶች ወይም ፊውዳሎች የአርሶ አደሩን መሬት በባለቤትነት ይዘው ያስገብሩ እንደነበር መካድ ከንቱ ነው። አርሶ አደሩ 2/3 ምርቱን ለባላባቱ ማስረከብ እንዳለበት በፍትሐብሔር ሕግም የሰፈረ ነበር። የብሔረሰብን ጥያቄ የተነሳው ይህ ችግር አፍጦብን መጥቶ ለህብረታችንና ትግላችን እንቅፋት ሊሆን ሲዳዳው መፍትሄ መስጠትና ማስወገድ አለብን በሚል ነው እንጂ ሳይመለከተን አገርን ለመጉዳት ብለን አላነሳነውም። ችግሩን ያመጣው ስርዓቱ ነው። የኤርትራው ጀብሃ ተመስርቶ ትግል ሲጀምር የተማሪም እንቅስቃሴ አልነበረንም። የጀነራል ታደሰ ብሩና ጓደኞቻቸው ተቃውሞ ሲነሳ ሜጫ ቱለማ በሲኒማ አምፒር የነሻምበል ማሞ ቦምብ ሲፈነዳ ሁላችንም ገና በእነዚህ ጉዳዮች ላይ በቂ ዕውቀት የሌለን ወይም አውቀናቸው ያነሳናቸው አልነበሩም። ችግሩ የቆየና የሌሎች ነበር። የኛ ጥፋት የተባለው በዴሞክራሲ ልንፈታው እና አንድነታችንን ልናጠናክር መነሳታችን ነው ማለት ነው። ይኸው መፍትሄ ያሻዋል ያልነው ጥያቄ በትምክህትና ጥበት ተንከባሎ ተበለሻሽቶ ዛሬ አገር አጥፊ ከሚሆንበት ደረጃ ላይ ደርሶም እናያለን። በጊዜ ቢፈታ ኖሮ ኢትዮጵያን ለአደጋ ዛሬ ሊያጋፍጣት ባልቻለ ነበር። ባጭሩ ዘረኞቹ የእኛ ትግል ውጤቶች አይደሉም። መፈክራችንን፣ ጥያቄያችንን ምላሽ የነፈጉት የፈጠሯቸው ናቸው። ተራማጁ ክፍል ሆነ ኋላም ኢሃፓ በጭፍን ርዕዮት ወይ ቀኖና የተነዳ አልነበረም። የዩኒቨርሲቲ ተማሪዎች አብዛኞቹ ከገጠር ከተሞች፣ ከኤርትራ፣ ከዝቅተኛና ንዑስ ከበርቴ ቤተሰቦች መምጣታቸው ተማሪው ወደ ፖለቲካ እንዲገባና የሰፊውን ሕዝብ ጥያቄዎች እንዲያቀነቅንም አድርጎታል። የአፍሪካ ተማሪዎችም የራሳቸው ተጽዕኖ ነበራቸው። ተማሪው ወደ ግራ እንዳያዘነብል ሆነ ወደ ፖለቲካ እንዳይገባ አሜሪካ በተቻለው ታግሎንም ነበር። የሰላም ጓድ የተባሉት ተሰማርተውብን ጸረ አብዮት ጸረ ሶሻሊስት ቅስቀሳቸውን ሲያጦዙም ነበር። በዚሁ ጊዜ የጴንጤቆስቴ ሃይማኖት ሰባኪዎች እነ ዶክተር ሜየር መተው ተማሪውን በሃይማኖት ሽፋን ከፖለቲካ ተገል ያርቁ ያስወጡ ሲጥሩ እነ ማዳም ሊንዳ ደግሞ ሴቶች የተማሪው እንከፍቃሴ አካል እንዳይሆኑ በተቻላቸው ታግለውናል። ጸረ ሶሻሊስት መጽሐፍትና በራሪዎችም የአሜሪካን ቤተ መጽሐፍትና የዩኒቨርሲቲውንም ቤተ መጽሐፍት ሞልተው ነበር። ወደ ሶቪየት ህብረት ቤተ መጽሐፍት መሄድም ያስጠይቅ እንደነበር በተመክሮ የምናቀው ጉዳይ ነበር ማለት ይቻላል። ስለ አባይ ወንዝ ምርምር በሚል ወደ ግብጽ ኤምባሲ የሄዱ የተወሰኑት ተይዘው ታስረው እንደነበር እናስታውሳለን። የነበረው ፍርሃት ለለውጥ ምንም ክፍተት ማሳየት ስላቃተው የስር ነቀል ለውጥ ፍለጋው የግድ ሆነ። የግራ ዝንባሌያችን ግልጽና ያመንበት ቢሆንም ግን ወቅትና ጊዜን ዘለል ሶሻሊዝም ወይም ኮሙኒዝም አሁኑኑ በሚል ወደ ጽንፍ አልሄድንም። አዲስ ዴሞክራሲያዊ ስርዓት ይመስረት አልን እንጂ ሶሻሊስት መንግስት አሁኑኑ አላልንም። መሬት ላራሹ አልን እንጂ ሁሉንም መሬት መንግስት ይውረስ የሚል መፈክር አላስተጋባንም። የአገር ሉዓላዊነት ይከበራል እንጂ ከውጭ አገሮች ሁሉ ግንኙነት ይቋረጥ ስንል አልተደመጥንም። ሃይማኖትና መንግስት ይለዩ ሴኩላሪዝም አልን እንጂ ጸረ ሃይማኖት ሰበካና አቋምን አላራመድንም። የተማሪው እንቅስቃሴም ሆነ ኢህአፓ ከኢትዮጵያ ሁኔታ ጋር የማይዛመድ ጽንፈኝነትን ወደፊት አላመጡም ማለት እንችላለን። ውሏትሮ በኢህአፓ ውስጥ ጨፍን የማኦ ተከታዮች ብቅ ብለው ቀኖናን ሊያሳፍኑ ቢጥሩም ማንም መንገድ አልለቀቀላቸውም። በአቋም ደረጃ ሶቪየት ህብረትን ከላሽ ብለን ወደ ቻይና ብናዘነብልም መቼም ቢሆን መች የቻይናን እዝ ተቀባይ አልሆንም። ደርግን ደግፉ ሲሉ ወግዱ አልናቸው እንጂ ለደርጉና መይሶን ኃይለ ፊዳና መንግስቱን ጠርተውና ደግፈው 100,000 ክላሽን ሲያስታጥቁ አወገዝናቸው እንጂ እንደ ከላሽና ታዛዥ ፓርቲዎች እሰየው ብለን አልተቀበልንም። የተማሪው እንቅስቃሴ ጊዜ የሴቶችን መብት ለመጀመሪያ ጊዜ መፈክር አድርጎ ተራማጁ ማንሳቱና ኢህአፓም ማደራጀት መቻሉ መጠቀስ ያለበት ነው። ደርግን ደግፉ ሲሉ ወግዱ አልናቸው እንጂ ለደርጉና መይሶን ኃይለ ፊዳና መንግስቱን ጠርተውና ደግፈው 100,000 ክላሽን ሲያስታጥቁ አወገዝናቸው እንጂ እንደ ከላሽና ታዛዥ ፓርቲዎች እሰየው ብለን አልተቀበልንም። በተማሪው እንቅስቃሴ ጊዜ የሴቶችን መብት ለመጀመሪያ ጊዜ መፈክር አድርጎ ተራማጁ ማንሳቱና ኢህአፓም ማደራጀት መቻሉ መጠቀስ ያለበት ነው። የሴቶች ጥናት ክበብ በአውሮፓና በአሜሪካ በራሱ እንዲደራጅም ተደርጓል። ሴቶች ለብቻቸው መደራጀታቸው ለምን ያስፈልጋል የሚሉም የነበሩ ሲሆን ሴቶች ከወንዱ እኩል ታግለው ድል ሲገኝ የወንዱ ተጨቋይ መሆናቸውን ከአልጄሪያም ተመክሮ ያየነው ስለነበር በራሳቸው ማህበር እንዲደራጁ ገፍተን የተገኘው ውጤት ሊገኝ ተችሏል። የሴቶች ነጻነትና እኩልነት ስንልም የሩዋንዳው ካጋሜና ሹሙ እንዳደረጉት ካድሬና ተለጣፊ ሴቶችን ስልጣን አልባ አድርጎ መሾምና በሴቶች መብት ላይ ማላገጥ ሳይሆን በመርሃ ግብራችንም ምን ማለታችን እንደሆነ በሚገባ ዘርዝረን አስቀምጠነዋል። የሴቶችን እኩልነት የትግል ግብና መፈክር አድርጎ በማንሳት የመጀመሪያው ድርጅት ኢህአፓ ነበር። ዛሬ በሴቶች ትግል ከፍተኛ አስተዋጽኦ ያደረጉትን ጓዲቶችን ትተው እነ አበራሽ በርታ፣ ገነት ግርማ፣ ቆንጂት ተክሉ፣ ትርሲት አየለች፣ ትዕግስት ተፈራ፣ አዜብ ግርማ ወዘተ የደርግ የወያኔ ካድሬ ሴቶችን ታጋይ እንደነበሩና እንደሆኑ አድርገው የሚያቀርቡት ታሪክ ብረዛ ሳይሆን ታሪክን ክህደት መሆኑ ታውቆም መወገዝ ያለበት ነው። ከአሜሪካ ተጻራሪ አቅጣጫ የሄድነውና የተቃወምነውም ኮሙኒስት ስለሆንን ሳይሆን ጨቋኝና ኋላ ቀር ያልነውን የአጼውን ስርዓት ዋና ደጋፊ ስለነበረ ነው። አዎም አይመስለኛል ላይሆናል እንዴታ ተሰጠ ሲሉት ቋሚ የዘንድሮ ቋንቋ መሰለኝ ግድ የለኝ አይሆንም ጨዋታ ወያኔ ኢህአዴግ አንድነት ግንጠላ ተናገር እያሉ የምላስ ቆረጣ ባጭሩ የሀገሩን ሁኔታ አያውቅም ተብሎ በሐሰት የሚወነጀለው ትውልድ የሕዝብ ብሶትን አውቆ መፈክሮቹ ይህንኑ ያስተጋቡ ነበሩ። ከመፈክሮቹና አቋሙ በመነሳት ሊተቹት የሚችሉ የሉም አልነበሩም። ያ ትውልድ በጠበጠ የሚሉት አንድም የነበረው ሥርዓት ደጋፊዎች ሲሆኑ፣ አሊያም ደግሞ አድሃሪ አቋምን ያቀፉና ስር ነቀል ለውጥን የሚጻረሩት ናቸው። የዘንድሮው ዘረኞች አለቃም ቢሆን ስር ነቀል ለውጥ ማለት ሁሉን ነቃቅሎ ማፈራረስ ነው በሚል ተርጉሞ የሚታገሉትን ሊዘልፍ ሲቃጣም ሰምተናል። በቸናሽ ተጣሉ ብሎ እንደቀጠፈው ማለት ነው። የማርክስን ስም አሳስቶ እየጠራ ማርክሲዝምን የምተች ፈላስፋ ነኝ ብሎ እንደቃዠው ማለትም ነው። መረዳት መማር ማቃት ጥራዝ ነጠቅነት ተጠናውቷቸዋል ሰፍሮባቸዋል። የዛሬ ዘረኞችና አድርባዮች ያለፈውን የትግል ታሪክ ማዛባት ትውልድን ለማደናገር የሚጠቅማቸው በመሆኑ በትጋት ተያይዘውታል። ጨቋኝ ሥርዓት አይጠገንም ይወገዳል እንጂ። የጠገና ለውጥ ብልሽትሽቱ ለወጣ ሥርዓት የሚበጅ አይደለም። ሆኖም ጥገናን ለማስቀደም በጊዜው ብዙ ተሞክሯል፣ ግን አልተቻለም። የአጼው አገዛዝ ለለውጥ ክፍት ሆኖ በነበረ ምናልባትም የሂደቱ ይዘትና መልክ ሌላ ሊሆን ይችል ነበር። ለማንኛውም ለውጥ ፈላጊው ክፍል ባመነበት አምኖ ሊሰዋም ተነስቶ ተሰውቶም አገዛዙን ሊጠል ችሏል። ሌሎች ያን ትውልድ ከመጥረቡ ተቆጥበው የራሳቸውን ግዳጅ ለመወጣት ድፍረት ቢያሳዩ የተሻለ ሆኖ ይገኛል። የድርጅት ምስረታው ሂደት ቀላልና ቀጥ ያለ አልነበረም። ብዙ ችግርና ጋሬጣ ተደቅኖብን ነበር። ኋላ የተከሰተውን ሰፊ ህዝባዊ መሰባሰብና ትግል ያዩ በመጀመሪያ ድርጅቱን ለመመስረትና ለማጠናከር ምን ያህል አስቸጋሪ እንደነበር ባይገነዘቡ አይፈረድባቸውም። ለደብዳቤ ቴምብር ማግኘት፣ ለምግብ ለሲጋራ ወዘተ ገንዘብ ማግኘቱ ከባድ ነበር። መጓጓዣ ወረቀት በላይ በላዩ ለነ ሚሪያም ማኬባ ይሰጡ የነበሩትም ለኛ ሊሰጡን ፈቃደኛ አልሆኑም። አልጀርስ ከተማም ለመጀመሪያ ጊዜ ጥሬና አስቀያሚ ዘረኝነትን መቋቋም የተገደድንበት ከተማም ነበር። ከሚተናኮሱን እየተጣላን ብዙ ጊዜም ለፖሊስ ጣቢያ እንበቃ ነበር። ብዙ ተጨባጭ ተመክሮ ያልነበረን ወጣቶች እንደመሆናችን መጠን ፈተናው የከፋ ነበር። በሌላ በኩል ደግሞ አልጀርስ መሆናችን የብዙ የነጻነት እንቅስቃሴ መሪዎችና ኋላም የሀገራቸው መሪ ሊሆኑ የበቁት አፍሪካውያንና ሌሎችንም ለማግኘትና ግንኙነት ለመመስረት ረድቶናል። ሟቹ ጓዳችን መስፍን ሀብቱና ሌሎችም ከወደ አሜሪካ በየጊዜው $200-$300 አሰባስበው እንደረዱንና ለስራውም እንደጠቀሙ ማንሳት ቢኖርብኝም ኑሯችን አስከፊ ነበር ብል ስህተት አይሆንም። ጨለማ ከሌለ መቼ ጎህ ይደምቃል? ኮሶ ካልመረረ እንዴትስ ያሽራል? በእንባ ያልራሰ ነፍስ ደስታን ከየት ያውቃል? ሙስን ያልደፈረ ሕይወቱ ጣም ያጣል። ለድርጅት ምስረታው ጊዜያዊ አዳራሽ ኮሚቴ መስርተን በመርሃ ግብሩ ዙሪያ ጓዶችን ልንመለምል ጀመርን። የንባብ ሊስት ወጣ። አዳራሽ ጽሑፎች ስለ አብዮትና የምልመላ ሥራ ተዘጋጁ። ስለ ህቡዕ ድርጅታዊ ሥራ የሚያስተምሩ ጽሑፎችን አዘጋጀን። ራሳትን ማቋቋሙ ስምሪት እውን ሆነ። በድርጅቱ ላይ ብዙ የሚተቹ ሁሉ ያኔ ለአባላት የወጣውን የንባብ ዝርዝር ይዘት በጥሞና ቢያጤኑት ጥሩ ይሆናል። የድርጅት ምስረታው ሂደቱ በሚስጥር ቢሆንም ወደ መካከለኛው ምስራቅ በመሄድ ለሰራዊት አባላት ስልጠና እንቅስቃሴ ሲጀመር በቤይሩት የነበረና የአሜሪካ ሰላይ እንለው የነበረው ተስፋ የታደሰ የሚባል ግለሰብ ወሬ ሰምቶ ያጋልጠን ሞክሮ ነበር። ወዳጆቹም የአውሮፓ ተማሪዎችን ማህበርና መጽሔቱ ትግላችንን ይቆጣጠሩ ነበርና ጠመንጃ ነካሽ የሚል ቅጽ ለጥፈውብን ለወቅቱ አገዛዝ የጠመንጃ ትግል ጅማሮ ዝግጅት አለ ሲሉ አሳወቁብን። ቀበዝበዙ ተስፋዬ ኢሰፓን ሰርጎ ገባ በሚል ደርግ ወደ ኋላ ገሎታል። ከሞቱ በፊት ግን የኢሃፓ አባላት ሊሆኑ የሚችሉ በሚል ሰፊ የስም ዝርዝር ለደርግ ሰጥቶ ለነጻ እርምጃና ሽብር ግድያው ይቅር የማይባል አስተዋጽኦ በታሪክ ተመዝግቧል። ድርጅት ልንመሰርትና ከፈለጉና ካመኑበትም ሊተባበሩን እንደሚችሉም ለኃይሌ ፊዳ ቀደም ብሎ ብርሃነ መስቀል ጽፎለትም ነበር። በዚህ እርምጃ ድርጅት ሽምቅ ውጊያ አስፈላጊነት ከመጀመሪያውም ያልተስማማን ቢሆንም በፍልስጤሞች እርዳታ የያሲር አራፋት አልፋታህ ለሰራዊት እርሾ ጓዶችን ብናሰለጥንምና ለደቡብ ስምሪት በሚል በናይፍ ሐዋት ሜር ዴሞክራሲያዊ ግንባር እንደገና ብናሰለጥንም ለከተማ ትጥቅ ትግል በሚል በተለይ ያሰለጠናቸው አልነበሩም። ወደ ሜዳ ሳይሆን ፓስፖርት አውጥተንላቸው ደብቀን ወደ አዲስ አበባ የገቡት ስዩም ከበደና ዘራብሩክ አበበ ወደ ሜዳ ያልገቡት በምክንያት ነበር። ስዩሜ በማታ ማየት ስለሚያስቸግረው በሜዳ እንቅስቃሴ የሚቸግረው በመሆኑ የተነሳ ሲሆን፣ ዘራብሩክ ደግሞ በውልደት ኤርትራዊ በመሆኑ ሻቢያ እኛ ጋር ይታገል እንጂ አናሳልፈውም በማለታቸው ነበር። ዘራብሩክ ፓስፖርት ወጥቶለት አዲስ አበባ ከገባ በኋላ ወደ ሜዳ ሲዘልቅ፣ ስዩሜ አዲስ አበባ ቆይቶ በተጀመረው የከተማ የራስ መከላከል ስምሪት አሰልጣኝም ተሳታፊም ሆኖ በፋሽስቱ ኮሎኔል የመጀመሪያው የግድያ ሙከራም ላይ ተሳትፎ ኋላ ደስታ ታደሰ የተባለው የመይሶን ከፍተኛ ካድሬ ፒያሳ ላይ አይቶ ጠቁሞበት ከታጣቂዎች ጋር ተታኩሶ ተሰውቷል። በከተማ ትጥቅ ትግል ድርጅቱ ይሰማራል የሚል አቋምና ውሳኔ ቀደም የተያዘና የታመነበትም አልነበረም ማለትም እንችላለን። ቢሆንም አኖሮ ባቲምባ ያለውን ሰራዊት ወደ ከተማ ባስገባ ነው ነበር። ከገጠር ወደ ከተማ ነበር የተያዘው መርህ። በዚህ መስክ የተደረገው ስምሪት ጉዳት ቢያደርስም ድርጅቱ በአራተኛው ጠቅላላ የአመራር ስብሰባውም ቢሆን ትግሉ መቆም ባለበት ጊዜ ያለመቆሙና መገፋቱ ስህተት ነው ብሎ ደመደመ እንጂ በከተማ የመከላከል የትጥቅ እንቅስቃሴ ማድረጋችን ስህተት ነው ብሎ ሰማዕትንም ትግሉንም አልካደም። ለስህተቱ ዋና ተጠያቂ አንድ ብቻውን ከተማ የቆየ በራሱ ውሳኔ ብዙ የፈጸመ ግለሰብ ቢሆንም ለስህተቱ አመራር ኮሚቴው በጥቅሉ ኃላፊነት መውሰዱም መጠቀስ ያለበት ነው። ግለሰቡን የአመራሩ ስብሰባ የሰላሂ ካደረገበት በኋላም ከቦታው ሳያነሳው አስቀጥሎታል። እሱም ቂሙን ይዞ ብተናን ሲያሴር ሲያካሂድና ሊጎዳም ችሏል። ለማንኛውም በዚህም ይቅርታ የምንጠየቅ የግፍ ሰለባ ነን እንጂ ይቅርታ ጠይቁ የምንባል ልንሆን አንችልም፣ አይገባም። ትግሉ በተጠናከረ መንገድ በስልት ቢካሄድና ፋሽስቱም ኮሎኔል ተገድሎ በነበረ የተለየ ሁኔታ ይከሰትም እንደነበር መገመት ይቻላል ባይ ነኝ። በዚህ ዙሪያ ደግሞ ብዙ ዥንብሮች መጣራት እንዳለባቸው ግልጽ ነው። በቅድሚያ ድርጅቱ ቀድሞ ደርግ ላይ በመተኮስ ፋሽስቶችን ቆሰቆሰ የሚለው አለ፣ ሐሰት ነው። በእግሩ ሊቆም የማይችል ሸፍጥ። ቀይ ሽብር አንድ ትውልድ ለመምተር በሚለው መጽሐፍ ትርጉም ከእንግሊዝኛ ወደ አማርኛ በጸጋዬ ወይን ገብረ መድህን ደብተራው በዝርዝር እንደተገለጸው ድርጅቱ አንዲትም ጥይት ከመተኮሱ በፊት ደርግ ነበልባል ሰራዊቱን አዲስ አበባ አስገብቶና አስተማርቶ ብዙ ጓዶችን ገሏል። علي مسانا جيتاچو شيبشي وددبو ان مسراق زلقو لابدروننا وتطوتشن باسبتفرينا ليلوچن بوتاوچ گللوال بدرجتوم لاي مسكرم ولستقن بيفا طورنت تاوجوال لنگرو درگو ኢትዮጵያ ተቀደም ዓለምንም ደም የሚለውን ራሱ ሽሮ የቀድሞውን መንግስት ሚኒስትሮችና የኢሃፓ አባሎችንም እነ በቀለን መግደል የጀመረው ቀደም ብሎ ነበር። ጀሌዎቹ እንደሚሉት ሳይሆን የተቆሰቆሰው በቀጠለው የህዝብ ሰላማዊ ትግል ነው። ሰላማዊው ትግልም ሆነ ኋላ ትጥቅ ትግሉ የጠየቀውን መስዋዕትነት ኢሃፓ ከፍሏል። ራዝነት ተቆጩ በክስ መልክ እንደሚያቀርቡት ተፈሽቷል። አላዋቂ ሆነና መስዋዕት አልባ ትግልን ሊከተል አልቻለም ብለን እንለፈው። የድርጅቱ ስራ አስፈጻሚ ኮሚቴ ባወጣው ያቋም መግለጫ ጦርነት ታውጆብናልና እንከላከል የሚል እንጂ በቀጥታ በከተማ ትጥቅ ትግል መንገድ ደርግን እናስወግደው የሚልም አልነበረም። በመጀመሪያው ፕሮግራም ወይም መርሃ ግብር መግቢያውም ላይ ኢሃፓ ዴሞክራሲ ከተረጋገጠ በሰላማዊ መንገድ ትግላችን ይከተላል በሚልም አስፈሮ ዝግጁ የነበረው ሰራዊቱንም በይፋ አላወጀም ነበር። ይህን በተመለከተ የመጀመሪያው የሰራዊት አባሎች ቸል ተባል ተጎተትን በሚልም ቅሬታ አሰምተው ነበር። በሰላም ለመታገል ስንልም የጊዜያዊ ህዝባዊ መንግስትን አማራጭ አቅርበን እንደነበር ይታወሳል። ለዚህም ይደት ሁሉም ኃይሎች ተሳታፊ እንዲሆኑ ያልነው ዘርግንም ያኔ ታህት ይባል የነበረው ወያኔንምና ሌሎች የብሔር ስብስቦች የሲቪክ ማህበራትን ታዋቂ ግለሰቦችን የሃይማኖት መሪዎችን የሴቶች ተወካዮችን ወዘተ ሁሉ ዘርዝረን አቅርበን ነበር። የሱልጣን ተመኛው ደርግ ይህን እንቢሲል ማለትም እንደ ዘንድሮቹ ዘረኞችና አድርባዮች መይቶን ደግሞ ለዚህ ተቃራኒ ለነቃ ለተደራጀ ለታጠቀ ትግል የሚል ውጥንቅጥ መፈክሩን ገፋ። በዚህ ጥያቄ ዙሪያ በዛን ጊዜ የተደረጉትን ጥልቅ ክርክሮች ማንበቡ አስተማሪ ይሆናል። ወያኔ ለስልጣን ሲጓዝ በነበረበት ወቅትም ያለም አቀፉ ሁኔታ ይዘት ለውጥ አሳይቶ የሶሻሊስት ካምፕ የተባለው ቀውስ ውስጥ የገባበት ጸረ ሶሻሊስት እርምጃዎችን ቫቲካንና አሜሪካ CIA አስተባብረውና ተባብረው ዘመቻ ያጠናከሩበት የሀገሮችን አንድነት ጠባብ ብሔረተኛነት እያጠቃ የመጣበት የሆሜኒ አክራሪ ክስተት አልቃይዳ የዩጎዝላቪያና ሶቪየት ህብረት መፈራረስ የጎርባቾቭ ሽንፈተኛነት ወዘተ የሚጠቀሱ ናቸው። ሁኔታው ለጠባቦች ያመቸ ፋሽስቱ ኮሎኔልም አዛውንት ጀነራሎችን ሳይቀር ረሽኖና ሰራዊቱን አዳክሞ ህዝብን አንበርክኮ ለጠባቦቹ አሳልፎ ሰጠን። ይከተላል።